ብሏል። አማ ሰገንታፋን አማራ ትትፉፍ
የአሜሪካ ድምጽ ሬዲዮ ጣቢያ ነው። ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ ዩሮፕ ሰኒ 2 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶችን እናሰማ። የዩናይትድ ስቴትስ የምክር ቤት አባላት በኢትዮጵያ ይካሄዳል ያሉትን ግጭትና የሰብአዊ መብት ረገጣን የሚያወግዝ የውሳኔ ሀሳብ አቀረቡ። መቀሌ የምትገኘው የአሜሪካ ድምጽ ዘጋቢ በከተማይቱ ስለታዘበችው አጠቃላይ ሁኔታ አስቃኘች። ጆ ባይደን እንደ የዩናይትድ ስቴትስ ፕሬዝደንት ያካሄዱት የመጀመሪያ የውጭ ጉዞ የሚሉትና ሌሎችም ቅንብሮች አሉን።
No other major power has so many friends and allies.
የትኛውም ሀያል ሀገር ዩናይትድ ስቴትስ በኔቶ ውስጥ ያላትን ያህል በርካታ ጓደኞችና አጋሮች የሉትም።
የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ዋና ጸሐፊ የንስ ስተርተንበርግ ሰሞኑን ከተናገሩት የተቀነጨበ ነው። በአብይ ርዕስ ይቀርባል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳኝ ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
እናስተልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ የተወካዮች ምክር ቤት አራት አባላት ኢትዮጵያ ውስጥ ቀጥሏል ያሉትን ጦርነትና ሰብአዊ ጉዳት የሚያወግዝ መግለጫ ከትናንት በስቲያ አውጥተዋል። የኮንግረስ አባላቱ በጋራ መግለጫቸው በሚሊዮኖች የተቆጠሩ ለረሃብ ተጋልጠዋል፣ ለተፈናቃይነት ተዳርገዋል ብለዋል። የኢትዮጵያ መንግስት በበኩሉ ያለም አቀፉ ማህበረሰብ አቋም የተዛቡ መረጃዎችን ያለምንም ማጣራት ከመጋራትና ከማጋራት የመነጨ ነው ብሏል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ እናቀርባለን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ረቡዕ ወደ አውሮፓ ጉዞ ጀምረዋል። ፕሬዚደንቱ እንደ ዩናይትድ ስቴትስ ርዕሰ ብሔር የመጀመሪያቸው በሆነው በዚህ ጉዟቸው ሌሎች የምዕራብ ሀገሮች መሪዎች ጋር ጉባኤ የሚያካሂዱ ሲሆን በሚቀጥለው ሳምንት ደግሞ ጄኔቫ ላይ ከሩሲያ ፕሬዝደንት ቭላዲሚር ፑቲን ጋር ይነጋገራሉ። ባይደን ጉዟቸውን ከመጀመራቸው በፊት ለጋዜጠኞች በሰጡት ቃል የጉብኝታቸው ዓላማ አንድም ከአጋሮቻችን ጋር ያለንን ግንኙነት ለማጠናከር እንዲሁም ቻይናና ሩሲያ፣ አውሮፓና ዩናይትድ ስቴትስ የጠበቀ ትስስር እንዳላቸው እንዲያውቁት ለማድረግ ነው ብለዋል። ባይደን በአውሮፓ ቆይታቸው አስተዳደራቸው ጸረ ኮቪድ-19 ክትባት ለዓለም እንዲዳረስ ያለውን አዲስ እቅድ የሚያስተዋውቁ መሆኑንም ገልጸዋል። ፕሬዚደንት ባይደን ወደ ብሪታንያ ጉዟቸውን መጀመራቸውን አስመልክቶ ዋይት ሃውስ ባወጣው መግለጫ ፕሬዚደንቱ ጉዞ የዓለም ዲሞክራሲያዊ ሀገሮችን አንድ ላይ ሆነው የሃያኛው ክፍለ ዘመን ጉዞ አቅጣጫን እንዲተልሙ ለማስተባበር ሴቶቻችንን ለማስከበርና የዓለምን ከባድ ፈተናዎች ለመጋፈጥ አሜሪካ ያላትን ቁርጠኝነት አጉልቶ የሚያሳይ ይሆናል ብለዋል። ፕሬዚደንቱ ነገ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰንን ያነጋግራሉ። እዚያም ተነገ ወዲያ አርብ እስከ እሁድ ብሪታንያዋ የኢንዱስትሪ ከተማ ኮርንዎል በሚካሄደው የቡድን ሰባት አባል ሀገሮች የመሪዎች ጉባኤ ይካፈላሉ። እሁድ ፕሬዚደንት ባይደን እና ቀዳማዊት እመቤት ጂል ባይደን በዊንዘር ቤተ መንግስት ከንግስት ኤልዛቤት ጋር ይገናኙና ከዚያም የፊታችን ሰኞ የሰሜን አትላንቲክ ቃል ኪዳን ሀገሮች የመሪዎች ጉባኤ ላይ ለመገኘት ወደ ብራሰልስ ያቀናሉ። ምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ያክልበታል። ሌላ ዜና፣ የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በሜክሲኮና በማዕከላዊ አሜሪካ ባደረጉት ጉብኝት ማሳረጊያ ላይ ሀገራቸው ወጥተው ወደ ዩናይትድ ስቴትስ የሚፈልሱ ስደተኞችን መነሻ ምክንያት ማስተካከሉ ላይ አጽንኦት ሊሰጠው ይገባል ሲሉ አሳሰቡ። ትናንት ማክሰኞ አመሻሹ ላይ ለጋዜጠኞች በሰጡት ቃል አብዛኞቹ ድንበር ላይ ያሉ ችግሮች በአጠቃላይ በሀገራቱ ውስጥ ያሉ ችግሮች ቅርንጫፍ መሆናቸው ላይ ግልጽ መሆን እፈልጋለሁ ብለዋል ካማላ ሃሪስ። ያይዘውም ብዙ ሰዎች ሀገራቸውን ለቀው መሄድ እንደማይሹ ለመናገር እወዳለሁ ብለዋል። አብዛኞቹ ሀገራቸውን ለቀው የሚወጡ ሰዎች በሁለት ምክንያቶች ሲሆን አንድም በድህነት ስጋት ለያም መሰረታዊ ፍላጎታቸውን ማሟላት ሳይችሉ ሲቀሩ ነው ብለዋል። እንደ ሃሪስ ቃል አቀባይ ከሆነ ምክትል ፕሬዚደንቷ ከሜክሲኮ መሪ ጋር በግል ባደረጉት ንግግር ዩናይትድ ስቴትስ በደቡባዊ ሜክሲኮ ለተመጣጣኝ መኖሪያ ቤቶች ብድር የሚሆን መዋለ ነዋይ ልታፈስ አቅዳለች። በተጨማሪም ዩናይትድ ስቴትስ በመጪዎቹ 3 አመታት 130 ሚሊዮን ዶላር ለሰራተኛና ለማህበራት ማሻሻያ ማቋቋሚያ ትረዳለች ተብሏል። ተመሳሳይ ጓቴማላ ሙስናን በመዋጋት ዙሪያ አጽንኦት ሰጥተው ተናግረዋል ምክትል ፕሬዚደንቷ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ይሆናል አሁንም እንሻገረው። ዓለም እጅግ ግዙፍ የበጎ አድራጎት ተቋማት መካከል አንዱ የሆነው ማስተርካርድ ፋውንዴሽን ለ50 ሚሊዮን አፍሪካውያን የሚበቃ የኮቪድ-19 ክትባት ለማሰባሰብና ለማቅረብ ለቀጣዮቹ 3 አመታት የ1.3 ቢሊዮን ዶላር ወጪ መመደቡን አስታወቀ። ድርጅቱ በአይነቱ የመጀመሪያ የሆነውን ይህንን መርሃ ግብር እንዲወጥን የተነሳሳው በአህጉረ አፍሪካ 3ኛ የወረርሽኝ ማዕበል ይከሰታል የሚል ስጋት ባንዣበበበት በዚህ ወቅት የተጓተተ ያለውን የኮቪድ-19 ክትባት መርሃ ግብር ለማጠናከር በማሰብ መሆኑን አመልክቷል። በዚህ መሰረት ማስተርካርድ ፋውንዴሽን ክትባቶቹን ከዩናይትድ ስቴትሱ የጆንሰን ኤንድ ጆንሰን ኩባንያ አፍሪካ ህብረት ከኩባንያው ጋር 220 ሚሊዮን ክትባቶችን ለመግዛት ተደራድሮ ባገኘው የቅናሽ ዋጋ እንደሚገዛ ነው ያስታወቀው። ክትባቶቹ በመጪው ነሐሴ ወር ይደርሳሉ ብለዋል የበጎ አድራጎት ድርጅቱ ቃል አቀባይ። በሌላ ዜና የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ከ120 ወደሚበልጡ የዓለም ሀገሮችና ግዛቶች ለሚጓዙ አሜሪካውያን ሀገሮቹን የኮቪድ-19 ወረርሽኝ ይዞታ መሰረት ያደረገ አዲስ የጉዞ ማሳሰቢያ አውጥቷል። የጤናን ጉዳይ መሰረት አድርጎ አዲስ የወጣው የጉዞ ማሳሰቢያው ሀገሮቹን በከባድ የወረርሽኝ ሁኔታ ውስጥ ያሉና ወረርሽኙ ቀጥሎባቸው ነገር ግን በቁጥጥር ስር ያዋሉ በሚል ረድፍ ለይቷቸዋል። በዚህ መሰረት ሲዲሲ ኮቪድ-19 ክትባት ሙሉ በሙሉ ለተከተቡ ወይም ተከትበው ላላጠናቀቁ ሰዎች የጉዞ መመሪያ ይሆናቸው ዘንድ የሀገሮቹን የወረርሽኙን ክብደት ይዞታ በአራት ደረጃዎች ከፋፍሎ አስቀምጧል። በዚህ መሰረት ለኮቪድ-19 የመጋለጥ ከባድ አደጋ ያላቸው ተብለው ደረጃ 4 ላይ ተቀምጠው የነበሩ 61 ሀገሮች ወደ ደረጃ 3 ዝቅ ተደርገዋል። ካናዳ፣ ፈረንሳይ፣ ጀርመን እንዲሁም የቫይረሱ ስርጭት እያሻቀበ ባለበት የበጋ ኦሎምፒክስን ልታስተናግድ የቆረጠችው ሲዲሲ የጉዞ ማሳሰቢያውን ከልሶ ማውጣቱን ተከትሎ የውጭ ጉዳይ ሚኒስቴር የራሱን የተሻሻለ የጉዞ ማሳሰቢያ አውጥቷል። 18 ሀገሮች ካናዳ፣ ጃፓን፣ ፈረንሳይና ግሪክን ጨምሮ እንዳትጓዙ በሚለው ረድፍ ተፈርጀው የነበሩ ሲሆን የጉዞ እቅዳችሁን እንደገና አስቡበት ወደሚለው ረድፍ ደረጃ 3 መሆኑ ነው አውርዷቸዋል። ይሁን እንጂ ስቴት ዲፓርትመንት የጉዞ ማሳሰቢያውን አስመልክቶ ለሚያደርጋቸው ውሳኔዎች ሽብርተኝነትን እና ወንጀልን የመሳሰሉ ጉዳዮችንም ስለሚመለከት ሻሻለው የጉዞ ማሳሰቢያው ሲዲሲ ካወጣው ጋር ሙሉ በሙሉ አንድ አይነት እንዳልሆነ አመልክቷል። ጃፓን እንደ አውሮፓውያን አቆጣጠር ሐምሌ 23 በሚከፈተው ኦሊምፒክስ ውድድር ላይ የውጭ ሀገር ታዳሚዎች እንዳይገኙ መከልከሏ የሚዘነጋ አይደለም። በዚህ እንዳለ በዩናይትድ ስቴትስ ከፍተኛው የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ ሲጀምር ህንድ ውስጥ የተከሰተው ዴልታ የሚል ስያሜ የተሰጠው የኮሮና ቫይረስ ዝርያ ዩናይትድ ስቴትስ ውስጥ እንዳይዛመት ለመከላከል የክትባት ማዳረስ ጥረቱ መጠናከር አለበት ሲሉ አሳሰቡ። ቫይረሱ በአሁን ወቅት ብሪታንያ ውስጥ በብዛት እየተዛመተ ያለው መሆኑን 12 እስከ 20 ዓመት እድሜ ውስጥ ባሉት ላይ በብዛት እየታየ መሆኑንም ፋውቺ ተናግረዋል እና ዳይሬክተር አሳሰቡ። መጨረሻም አፍጋኒስታን ውስጥ ታጣቂዎች የተቀበሩ ፈንጂዎችን በማስወገድ ላይ የተሰማራ ዓለም አቀፍ የበጎ አድራጎት ድርጅት ቢሮ ላይ ጥቃት አድርሰው ቢያንስ 10 ሰው ገደሉ፣ ሌሎች ከ10 የሚበልጡ ደግሞ አቆሰሉ። ብሪታንያው ሄሎ ትረስት የተባለ ተቋም ማረፊያ ላይ ሌሊት ጥቃቱ የደረሰው የአፍጋኒስታን ኃይሎችና የታሊባን ታጣቂዎች ከባድ ውጊያ በሚያካሂዱባት ሰሜናዊዋ ባግላን ክፍለ ሀገር ውስጥ መሆኑን የታወቀው ክፍለ ሀገሩ ፖሊስ ቃል አቀባይ ለቪኦኤ ሲናገሩ የጥቃቱ ሰለባዎች በሙሉ ለፈንጂ አስወጋጁ ተቋም ተቀጥረው የሚሰሩ የአፍጋኒስታን ዜጎች መሆናቸውን ገልጸዋል። ታሊባን ቃል አቀባይ ጥቃቱን እኛ አላደረስንም፣ የተፈጸመበትን አካባቢ ታሊባን እየተቆጣጠረው አይደለም በማለት አስተባብለው ድርጊቱን እናወግዛለን ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ወንጅትን ለዜናው እናመሰግናለን። አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችን ነው የምታዳምጡት። ዝግጅቶቻችን ድረገጻችን ላይ amharic.voanews.com፣ በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ በተዘዋዋሪ ስልክ ቁጥራችን 202-205-9942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። ፕሬዚደንት ጆ ባይደን ከሀገራቸው ውጪ የመጀመሪያ የሆነውን ጉዞ ወደ አውሮፓ አድርገዋል። በኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥና ከቻይናና ሩሲያ በሚነሱ ስጋቶች እየተፈተነ ያለው አስተዳደራቸው አትላንቲክ ተሻጋሪ ለሆኑ ግንኙነቶች ዋጋ እንደሚሰጥ አመላካች ሆኗል። የሲንዲ ሳይንስ ዘገባ ሀብታሙ ስዩም ያስደምጠናል።
ሰኞ ዕለት የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ዋይት ሀውስን ጎብኝተዋል። በዚያ ባደረጉት ንግግር አውሮፓ ፕሬዚደንት ጆ ባይደንን እጇን ዘርግታ እንደምትቀበላቸው ተናግረዋል።
የትኛውም ሀያል አገር ዩናይትድ ስቴትስ በኔቶ ውስጥ ያላትን ያህል በርካታ ጓደኞችና አጋሮች የሉትም።
ዋይት ሀውስ እንዳለው ከራሽያና ቻይና የሚመጡ ስጋቶችና ፍትሃዊ ያልሆኑ ውድድሮች ለመመከት ባይደን በእንግሊዝና አውሮፓ ካሉ ዲሞክራቲክ አጋሮች ጋር መስራት ይፈልጋሉ። ጄክ ስሌቨን የብሔራዊ ደህንነት አማካሪ ናቸው።
በዩናይትድ ስቴትስ አውሮፓ ህብረት ጉባኤ ላይ ፕሬዚደንቱ እና የአውሮፓ ህብረት መሪዎች የሚያተኩሩት በንግድና ቴክኖሎጂ መስኮች በአንድ የሚሰለፉበትን አቀራረብ ነው። ይሄ ከሆነ የንግድና ቴክኖሎጂ ህጎችን በ21ኛው ክፍለ ዘመን የሚጽፉት ቻይና ወይንም ሌሎች አምባገነን አገሮች ማንም ሳይሆን ዲሞክራሲያዊ አገሮች ይሆናሉ።
የውጭ ፖሊሲ ሊቅ የሆኑት ብሪያን ካቶሊስ ግን ቻይናን በተመለከተ የአሜሪካ ፍላጎት ከአውሮፓ ሀገሮች ጋር ላይስማማ እንደሚችል ይጠቁማሉ።
የቻይናን እድገት፣ የኢኮኖሚ ግስጋሴውን፣ ቴክኖሎጂዎቿንና ማበርከት የምትችለውን በመመልከት አገራት ከዩናይትድ ስቴትስ ጋር የነበራቸውን ግንኙነት በነበረበት ማስቀጠል ቢፈልጉም ከቻይና ጋር ኢኮኖሚያዊ ቁርኝት መፍጠርም ግን ይፈልጋሉ። ስለሆነም ጀርመንን የመሰሉ አገራት ሁለቱን ተጻራሪ ፖሊሲ ያላቸውን አገራት ማስተናገድ ትቀጥላለች። አንዳንዴም ሙሉ በሙሉ ከዩናይትድ ስቴትስ ጋር አይን ለአይን አለመታያየትም ሊመጣ ይችላል።
entirely with the United States. ካቱሊዝ እንደሚሉት ባይደን ራሽያና ቻይና የሌላቸው ዩናይትድ ስቴትስ እና አውሮፓ የሚጋሩትን እሴት አጉልተው ማሳየት ያስፈልጋቸዋል።
This is his first trip as US president. And I think going to
እንደ ዩናይትድ ስቴትስ ፕሬዝዳንት ያደረጉት የመጀመሪያ ጉዞ ነው። ወደ ሌላኛው የዓለም ዲሞክራሲ እንብርት በመራመድ ረገድ አውሮፓ ተቃሚ ግብአቶች ትሆናለች። ከአንድ በላይ አገራት የሚሳተፉባቸው ስብሰባዎች ያስፈልጋሉ። ይሁንና አንዳንዶቹን ቁልፍ የሁለትዮሽ ስብሰባዎች መመልከት ያስፈልጋል። እኔ ቁልፍ የምላቸው ስብሰባዎች ከእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እና ከቱርኩ መሪ ኤርዶጋን ጋር የሚደረጉት ናቸው።
ባይደን አስቀድመው የሚያነጋግሩት የቡድን ሰባት አገራት ጉባኤ አዘጋጅ የሆነችውን የእንግሊዝን ጠቅላይ ሚኒስትር ቦሪስ ጆንሰንን ነው። ከዚያ ወደ ብራሰልስ ለአውሮፓ ህብረትና ለኔቶ ጉባኤዎች ያቀናሉ። በቀጣይ ሳምንታት በጄኔቫ ከሩሲያው መሪ ቭላድሚር ፑቲን ጋር ይገናኛሉ። የሰብአዊ መብቶችን ረገጣ በተመለከተ በቻይናና ራሽያ ላይ ጫና ለማሳደር ባይደን ቃል ገብተዋል። ማርክ ሲማኮቭስኪ አትላንቲክ ምክር ቤት የተሰኘው የምሁራን ህብረት አባል ናቸው።
ፕሬዚደንት ባይደን እና አስተዳደራቸው አሜሪካ ወደ መድረኩ እንደተመለሰች ማሳየት ይፈልጋሉ። መልሰን በማንሰራራት የአየር ንብረት ለውጥ፣ የኮቪድ-19 ምላሽ፣ ከሩሲያ ጋር የተባለውን የኃይል ሽቅድድምን የመሰሉት ግዙፍ ተግዳሮቶችን በጋራ መመከት እንችላለን የሚለውን ማሳየት ይፈልጋሉ። ይህ አስተዳደር አጋሮች እንደሚያስፈልጉት ያወቀ ይመስለኛል።
ሲማኮቭስኪና ሌሎች ሊቃን እንደሚሉት ዩናይትድ ስቴትስ ወደ ሌላ የኮቪድ-19 ምዕራፍ እየገባች ትገኛለች። በዚህ ምዕራፍ ህይወት አድን ክትባቶችን በማጋራት የተቀረው ዓለም ከገዳዩ ወረርሽኝ እንዲላቀቅ ወደ መርዳቱ ትኩረቷን አዙራለች።
ሀብታሙን እናመሰግናለን። አሁን የኬንያው ፕሬዚደንት የኢትዮጵያ ጉብኝት ይቀርባል። በኢትዮጵያ የአንድ ቀን ጉብኝት ያደረጉት የኬንያው ፕሬዝደንት ኡሁሩ ኬንያታ ከጠቅላይ ሚኒስትር አብይ አህመድ ጋር በልዩ ልዩ ጉዳዮች ላይ መነጋገራቸው ተገልጿል። በትግራይ ክልል ያለውን ሁኔታ በተመለከተ የተደረገው ውይይት ስለመኖሩ ግን ዛሬ በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት በተሰጠ ጋዜጣዊ መግለጫ ላይ አልተገለጸም። እስክንድር ፍሬው ዝርዝሩን ይዟል።
የኬንያው ፕሬዝዳንት ኡሁሩ ኬንያታ አዲስ አበባ የገቡት በትናንትናው ዕለት ነው። ፕሬዝዳንት ኬንያታ ወዲያውኑ በኬንያው ሳፋሪኮም የሚመራ የተለያዩ ኩባንያዎች ጥምረት ግሎባል ፓርትነርሺፕ ፎር ኢትዮጵያ በኢትዮጵያ የቴሌኮም ዘርፍ ለመስተማራት ከሀገሪቱ ባለስልጣናት ጋር ባደረገው የስምምነት ስነ ስርዓት ላይ ተገኝተዋል። ፕሬዝዳንቱ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸውንም የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም ዛሬ በተካሄደ ጋዜጣዊ መግለጫ ላይ የተናገሩት ይህንኑ ነው።
Among other issues in which they engaged is regional issues of common concern and as well as strengthening partnership between Kenya and Ethiopia.
ከተነጋገሩባቸው ጉዳዮች መካከል በጋራ የሚያሳስቧቸው አካባቢያዊ ጉዳዮችና በኬንያና በኢትዮጵያ ያለውን አጋርነት ማጠናከር ይገኙበታል። አጋርነታቸውን ማጠናከር ከሚፈልጉባቸው ነገሮች አንዱ እንዳያችሁት ሁለቱም ካላቸው አጭር ጊዜ በመውሰድ መንግስት አካባቢያዊ እንዲሆን የሚፈልገው ያረንጓዴ አሻራ መርሃ ግብር አካል የሆነ የችግኝ ተከላ ማካሄዳቸው ነው። ስለዚህ መሪዎቹ የተነጋገሩባቸው በጋራ የሚያሳስቧቸው ብዙ ጉዳዮች አሉ ነው ያሉት። የጎረቤት ኬንያ ፕሬዝዳንት ኡሁሩ ኬንያታ አዲስ አበባ የገቡት ከትግራይ ክልል ግጭት ጋር የተያያዘው የኢትዮጵያና የአንዳንድ ምዕራባውያን መንግስታት ግንኙነት ወደ በለጠ ልዩነት ባመራበት ወቅት ነው። ዩናይትድ ስቴትስ ለምሳሌ በኢትዮጵያና በኤርትራ ባለስልጣናት ላይ የቪዛ ክልከላ እርምጃ ይፋ አድርጋለች። ዲፕሎማሲያዊ ጥረቶች ቢደረጉም በትግራይ ክልል ግጭት የተሳተፉ ያሉ አካላት ያንን ለማቆምና ለፖለቲካዊ ቀውሱም ሰላማዊ መፍትሄ ለመፈለግ ምንም አይነት ትርጉም ያለው እርምጃ አልተራመዱም ይላል ዩናይትድ ስቴትስ የቪዛ ክልከላውን ይፋ ያደረገችበት መግለጫ። ዩናይትድ ስቴትስ በትግራይ ክልል የተኩስ አቁም እንዲደረግ የኬንያን ሚና መጠየቋን የጠቀሱ አንድ ጋዜጠኛ ርዕሰ ጉዳዩ ከኡሁሩ ኬንያታና ከጠቅላይ ሚኒስትር አብይ አህመድ የውይይት አጀንዳዎች አንዱ ነበር ወይ በማለት ጠይቀዋል። ዝርዝር ውስጥ ያልገቡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ሲዩም ተከታዩን መልሰዋል።
The House of People's Representatives, which is one of the organs that represents more than 100 million Ethiopians, has deemed the organization a terrorist organization. So this is a rule of law operation.
ቀደም ሲል እንዳመለከትኩት 120 ሚሊዮን ኢትዮጵያውያንን ከሚወክሉት ተቋማት አንዱ የሆነው የሕዝብ ተወካዮች ምክር ቤት ድርጅቱን ህዋትን ማለታቸው ነው በሽብርተኝነት ፈርጆታል። እና ይህ የወንጀለኛ ቡድኑን መሪዎች ለህግ ለማቅረብ አሁን በጣም አነስተኛ የሆነ ቦታ ላይ አተኩሮ የሚካሄድ የህግ ማስከበር ዘመቻ ነው። ስለዚህ የተኩስ አቁም የሚለው ሐሳብ እየተካሄደ ያለ ሰፊ ግጭት ያለ ያስመስላል። ያንዳልሆነ ግን ቀደም ሲል አመልክቻለሁ ነው ያሉት። ዛሬ በጠቅላይ ሚኒስትር ጽፈት ቤት በተሰጠው መግለጫ በትግራይ ክልል ሰብአዊ እርዳታና የጤና አገልግሎትን ለማዳረስ እየተካሄዱ ያሉ ተግባራትም ተብራርተዋል። ከዚህ አንጻር ምግብና ምግብ ነክ ያልሆኑ አቅርቦቶች በመጀመሪያው ዙር ለ4.5 ሚሊዮን ተጠቃሚዎች፣ በሁለተኛው ዙር ደግሞ ለ5.2 ሚሊዮን ዜጎች መዳረሳቸው ተገልጿል። ዩናይትድ ስቴትስን ጨምሮ አንዳንድ አጋር መንግስታትና ተቋማት ግን በኢትዮጵያ መንግስት የሚገለጹትን እነዚህን ቁጥሮች አይቀበሉም። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ዋና አስተዳዳሪ ሳማንታ ፓወር ዛሬ ባወጡት ትዊት ለምሳሌ ማውገዝ መተባበርን ይጠይቃል፣ ትግራይ ውስጥ ያለው ሁከት እንዲያበቃና እርዳታ እጅግ ለሚያስፈልገው ህዝብ እንዲደርስ ለኢትዮጵያ መንግስት በአንድ ድምጽ ጥሪ ማስተላለፍ የመቻላችንን አስፈላጊነት ለማጉላት ከለጋሽ ሀገሮች ሚኒስትሮች ጋር አሁን ተወያይቻለሁ ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። የዩናይትድ ስቴትስ የምክር ቤት አባላት የውሳኔ ሐሳብ። የዩናይትድ ስቴትስ ተወካዮች ምክር ቤት አራት አባላት ኢትዮጵያ ውስጥ ቀጥሏል ያሉትን ጦርነትና ሰብአዊ ጉዳት የሚያወግዝ መግለጫ ከትላንት በስቲያ አውጥተዋል። ሚሊዮኖች ለረሃብ ተጋልጠዋል፣ ለመፈናቀል ተዳርገዋል ይላል የኮንግረስ አባላቱ የጋራ መግለጫ። የኢትዮጵያ መንግስት ግን የዓለም አቀፉ ማህበረሰብ አቋም የተዛቡ መረጃዎችን ያለምንም ማጣራት ከመጋራትና ከማጋራት የመነጨ ነው ይላል። መስፍን አራጌ ዝርዝሩን ይዟል።
የዩናይትድ ስቴትስ ኮንግረስ አባላት የሆኑት ግሪጎሪ ሚክስ፣ ማይክል ማካውል፣ ካረን ባስ እና ክሪስቶፈር ስሚዝ ከሁለት ቀናት በፊት በጋራ ባስተላለፉት አቋም በትግራይ ቀጥሏል ያሉትን ጦርነትና ውድመት በመላ አገሪቱ እየተባባሰ መጥቷል ሲሉ የገለጹትን የሰብአዊ መብት ጥሰት በጽኑ አውግዘዋል። በትግራይ በተከሰተው ጦርነት የአካባቢው ነዋሪ ክፉኛ መጎዳቱን የጠቆመው መግለጫው ከአንድ ሚሊዮን የሚልቁ ሰዎች ተፈናቅለዋል፣ ከአምስት ሚሊዮን በላይ የሚሆኑትን ደግሞ ወደ ከፋ ረሃብ እያሸጋገራቸው ነው ብሏል። ኢትዮጵያ ውስጥ የተፈጠረው ታይ ሰፊውን የአፍሪካ ቀንድ ሰላምም እያናጋ ነው ይላል መግለጫው። ቀጥሏል ያሉን ግጭትም ተቀባይነት የሌለው ሲል ነበር የገለጸው። ለሰብአዊ ተራድኦ ሰራተኞች ደህንነቱ የተጠበቀና አጋጅነት የሌለበት ተደራሽነትን በማመቻቸት ለጉዳት ተጋላጭ ለሆኑ የህብረተሰብ ክፍሎች አስቸኳይ እርዳታ እንዲቀርብላቸው ተጠይቋል። የኮንግረስ አባላቱ ጦርነት ውስጥ የገቡት ወገኖች በፍጥነት ግጭት አቁመው በቅን መንፈስ የታጀበ ፖለቲካዊ ውይይት እንዲያደርጉም ጥሪ አስተላልፈዋል። የኢትዮጵያና የኤርትራ መንግስታት ኤርትራ ሰራዊትን ከኢትዮጵያ ሙሉ በሙሉ ለማስወጣት የገቡትን ቃል በፍጥነት ተግባራዊ ማድረግ አለባቸው ሲል ጥሪ አስተላልፏል መግለጫው። የተባበሩት መንግስታት የሰብአዊ መብት ኮሚሽን ቢሮም ሆነ የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ የተፈጠረውን የሰብአዊ መብት ጥሰት እና ጉዳት የመመርመር ሙሉ ስልጣናቸው እውን እንዲሆንና ተደራሽነት እንዲያገኙም አሳስበዋል። በኢትዮጵያ ውስጥ ያለው ፖለቲካዊ ሁኔታና የጸጥታ ድባብ መጪው ሀገራዊ ምርጫ ነጻ፣ ፍትሃዊና ታማኝ ሆኖ ለመጠናቀቁ ጥያቄ ይጭርብኛል የሚለው የኮንግረሱ አባላት አቋም በምርጫው ግጭቶችና አለመረጋጋቶች እንዳይባባሱ፣ መገለል የደረሰባቸው ወገኖችም የበለጠ መብታቸው እንዳይገፋ ልዩ ትኩረት ሊሰጥ እንደሚገባም አመላክቷል። ሰባት ወራትን የተሻገረው ግጭት መቀጠል የለበትም የሚለው መግለጫው የሚሊዮኖች ሕይወት አደጋ ላይ ነውና አስቸኳይ የሰላም ስምምነት ያስፈልጋል ሲል መልእክቱን ይቋጫል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ሰሞኑን ለውጭ ሀገር መገናኛ ብዙሃን በሰጡት መግለጫ ስለ ትግራይ የሚነገረው ውጭ ሀገር የሚኖሩ ወንጀለኛ ሲሉ የጠሩት ቡድን ደጋፊዎች የተዛባ መረጃ በማስተላለፋቸውና ይህንኑ የተዛባ መረጃ ያለምንም ማጣራት ተአማኒ የሚባሉ ተቋማት ጭምር በመጋራትና በማጋራታቸው እንደሆነ ገልጸዋል። ከሰላማዊ ሰዎች ግድያና ወሲባዊ ጥቃት ጋር ተያይዘው የተፈጸሙ ወንጀሎችን የሚመረምር ቡድን መቋቋሙን ኃላፊው አስታውቀዋል። ከሰብአዊ ተራድኦ አቅርቦት ጋር በተያያዙም ለእንቅስቃሴ አስቸጋሪ በሆኑ አካባቢዎች ወታደራዊ አጀብ በማድረግ እርዳታው ለተገቢው ሰው እንዲደርስ እየተደረገ ነው ሲሉ የገለጹት ኃላፊዋ አንዳንድ አካላት ግን በሰብአዊ ድጋፍ ስም የጦር መሳሪያ ለማስገባት እንደሚሞክሩ ተጨባጭ ማስረጃ አለን ይላሉ። የሰብአዊ ድጋፉ ቀጥሎ ባለበት በአካባቢው ረሃብ ተከስቷል መባሉ ግን መሰረተ ቢስና ፖለቲካዊ ፍላጎት ያጠላበት ነው እንደ ፕሬስ ክፍል ኃላፊዋ። ከመጪው ሀገራዊ ምርጫ ጋር በተያያዘም ፌዴራል ፖሊስ፣ ጠቅላይ አቃቤ ሕግ፣ ብሔራዊ መረጃና ደህንነት አገልግሎት፣ መከላከያ ሚኒስትርና የክልል ተወካዮች የተካተቱበት ብሔራዊ የምርጫ ደህንነት ኮሚቴ ተቋቁሞ ምርጫው ሰላማዊና ህጋዊ እንዲሆን እየተሰራ መሆኑን ገልጸዋል። ውጭ ጉዳይ ሚኒስትር በቅርቡ ባወጣው መግለጫ ከህወሓት ጋር የተጀመረው ጦርነት እንዲቆምና በጠረጴዛ ዙሪያ ድርድር እንዲካሄድ የሚደረገውን ተደጋጋሚ ጥሪ መንግስት እንደማይቀበለው ገልጾ ህወሓት የኢትዮጵያን ሉዓላዊነትና ህገ መንግስቷን እየተዳፈረ ነው ማለቱ ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን እናመሰግናለን። አሁን ስለ መቀለ ሁኔታ ዘገባለን። የአሜሪካ ድምጽ የመካከለኛው ምስራቅ ዘጋቢ ሄዘር መርዶክ አሁንም በመቀለ ከተማ ነው የምትገኘው። ዛሬ ጠዋትም ከአፍሪካ ቀንድ ዘጋቢ ኤደን ገረመው ጋር ተገናኝተው መቀለ ከተማ ውስጥ ስላለው የባንክ አገልግሎት፣ ስለ ኮቪድ-19 እንዲሁም በሆስፒታሎቹ ስለሚታየው የመሳሪያ እጥረት የታዘበችውን ገልጻላታለች። ቀጥሎ ይቀርባል።
የአሜሪካ ድምጿ ሄዘር መርዶክ ትግራይ ክልል መቀለ ከተማ ከደረሰች ሳምንት ሞላት። በእነዚህ ቀናቶች ውስጥም ያስተዋለቻቸውን ነገሮች ያጋራችን ሲሆን በመቀለ ከተማ ውስጥ ባለው የኢንተርኔት ችግር ምክንያት ረጃጅም ሰልፎችን መታዘቧን ትገልጻለች።
The banking system here in Tigray was shut down at the beginning of the war last November.
በትግራይ ያለው የባንክ ፍራአት አገልግሎት ከጦርነቱ መጀመሪያ ህዳር ወር ጀምሮ ተቋርጦ ነበር። ከዛ ጊዜም ጀምሮ የገንዘብ ተቋማቱ ውስን የሆነ አገልግሎት ብቻ ነው እየሰጡ ያሉት። ለምሳሌ ከኤቲኤም ማሽኖች ብር ላወጣ ሞክሬ አልቻልኩም። ጥሬ ገንዘብ ማግኘት የሚቻለው ባንክ ሄዶ በመሰለፍ አሊያም ኮስተርን ዩኒየን የሐዋላ አገልግሎት ነው። ብዙ ሰዎችም በዚህ ምክንያት እየተጉላሉ ነው። ብዙዎችም ይሄ የጦርነቱ ውጤት ነው ብለው ያምናሉ።
ሄዘር በቀሌ ከተማ ውስጥ ዝርፊያና ቅሚያም እንዳለ ሰምቻለሁ ትላለች።
ከዚህ መዘገብ ከጀመርኩበት ጊዜ ጀምሮ ሰዎች በጠራራ ፀሐይ ብጥብጥና ስርቆት ያጋጠማቸዋል። ሌላው ደግሞ በካምፕ ውስጥ የሚኖሩ ሰዎች ሁኔታቸው አለመሻሻሉንም ታያለሽ።
ከዛን ሰኞ ዕለት ካሜራ ድምጽ ጋር በነበረሽ ቆይታ ምንም እንኳን በከተማ ውስጥ እጅግ ብዙ ግብረሰናይ ተቋማት ቢኖሩም በካምፖች ውስጥ ግን የምግብ ድጋፍ በበቂ ሁኔታ እያደረሱ እንዳልሆነ ነግረሽናል። ይሄ ለምን የሆነ ይመስልሻል ስል ጠይቂያት የሚከተለውን መልሳለች።
ፍጥረት የተከሰተበት የመጀመሪያው ምክንያት መንገዶች ዝግ በመሆናቸው ነው። ግብረሰናይ ተቋማቱ በጦርነቱ የተነሳ መድረስ አልቻሉም።
በመቀሌ አይደር ሆስፒታልን ደጋግማ የቃኘ ሲሆን በአጠቃላይ የመድኃኒት የባለሙያና የኦክስጅን እጥረት መኖሩንም ገልጻልኛለች።
በተጨማሪም የተቸገሩት ነገር አለ። ኢንተርኔት በአይደርና በክልሉ ባሉ ደበኛ ሆስፒታሎች የኢንተርኔት አገልግሎት ተመልሶላቸዋል። አብዛኞቹ መሳሪያዎችም አፕዴት ስለሚያስፈልጋቸው አፕዴት ተደርገው ታድሰዋል። ነገር ግን ብዙዎቹ ተበላሽተዋል፣ አይሰሩም። እነሱም መሳሪያዎቹን ለመሰካት የሚሆን በቂ ገንዘብ የላቸውም። ኦክስጅኑ በመጎዳቱ የኦክስጅን እጥረትም አለ። ባለፈው ሳምንት በኦክስጅን እጥረት 22 ሰዎች ሞተዋል።
ሄዘር በቆየችበት በአንድ ሳምንት ጊዜ ውስጥ ህብረተሰቡ በኮቪድ-19 ዙሪያ በቂ ግንዛቤ እንዳለው መታዘቧን ገልጻ፣ ይሁን እንጂ ከወር በፊት ምርመራው ቢጀመርም ሰዎች ግን አሁንም ድረስ ትኩረታቸው ሙሉ ለሙሉ ጦርነቱ ላይ መሆኑን ነግራኛለች። ከዚህ በተጨማሪም በመቀሌ ትምህርት ቤቶች ይከፈታሉ ተብሏል። ይሁን እንጂ አብዛኞቹ ትምህርት ቤቶች ውስጥ ደግሞ ተፈናቃዮች እየኖሩ ነው ያሉትና በዚህ ላይ ምን ያስተዋልሽ ነገር አለ ስል ጠይቂያታለሁ።
ትምህርት ቤቶችን የመክፈት እቅድ እንዳለ አውቃለሁ። እንዴት እንደሚሆን ግን እርግጠኛ አይደለሁም። ሁኔታው አደናጋሪ ነው። ትምህርት ቤቶቹ ከአቅማቸው በላይ እጅግ ብዙ ሰዎችን ይዘዋል። መቀሌ ከተማ ብቻ ከጦርነት የሸሹ 200,000 ሰዎች አሉ።
ከአሜሪካ ድምጽ ከሄዘር መርዶክ ጋር ለተደረገ ቆይታ ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
የአሜሪካ ድምጽና አህዱ ራዲዮና ቴሌቪዥን በመተባበር በመጪው የኢትዮጵያ ብሔራዊ ምርጫ ላይ የሚፎካከሩ ፓርቲዎችን የክርክር መድረኮች እያዘጋጁ ይገኛሉ። የተከታዩ ክርክር ርዕስ መጪው ምርጫና ኢትዮጵያውያን በዲያስፖራ የሚል ነው። ገዢውን ፓርቲ ጨምሮ ለተፎካካሪዎቹ ፓርቲዎች ጥያቄዎች አሉ። በጊዜና በይዘት የተመጠኑ ከአንድ እስከ ሁለት ደቂቃም ሊሆኑ ይችላሉ። ጥያቄዎቹን ለአሜሪካ ድምጽ ወይንም ለአህዱ ራዲዮና ቴሌቪዥን በድምጽ፣ በጽሑፍ፣ በቪዲዮ፣ በስልክ፣ በዋትስአፕ እንዲሁም በፌስቡክ አድራሻዎቻችንና ገጾቻችን ዘገባችን እስከ ፊታችን ቅዳሜ ሰኔ 5 2013 ዓመተ ምህረት ድረስ ልትልኩልን ትችላላችሁ። ጥያቄዎቻችሁን፣ ፍላጎቶቻችሁን፣ ስጋቶቻችሁን ለተፎካካሪዎቹ ፓርቲዎች ተከራካሪዎች እናቀርብላችኋለን። ዝርዝር አድራሻዎቻችንን voanews.com ወይንም ደግሞ ahaduradio.com ገብታችሁ ማግኘት ትችላላችሁ። የአሜሪካ ድምጽና አሃዱ ራዲዮና ቴሌቪዥን
ዜናና የመጽሔት ለጊዜያችን አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ዲሞክራሲ በተግባር ይቀርባል። በአዲስ አበባና ድሬዳዋ ከተማ አስተዳደሮች ላይ ያተኮረ መጽሐፍ ሰሞኑን ተመርቋል። የመጽሐፉ ጸሐፊ ዶክተር ሚካኤል ኒዴጋ በፌደራል ከተሞች ላይ ለበርካታ ዓመታት ጥናት አካሂዶ በኋላ መጽሐፉን ለአንባቢያን ማድረሳቸውን ተናግረዋል። በመጽሐፉ ዙሪያ አስተያየታቸውን የገለጹት የኢዘማ ፓርቲ አመራር አቶ ዮሐንስ መኮንን አዲስ አበባ የማንም ሳትሆን ራስዋን ችላ መተዳደር አለባት ብለዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
በእንግሊዝኛ የተዘጋጀው መጽሐፍ በአዲስ አበባና በድሬዳዋ ከተሞች አስተዳደሮች ላይ ያተኮረ መሆኑን ጸሐፊው ዶክተር ሚልኬ ሳሚ ደጋ ገልጸዋል። በፌደራል ስርዓት የሚተዳደረው ሀገሮች ውስጥ አከራካሪ የሆኑ ከተሞችን ጉዳይ የዳሰሱበትና የተነተኑበት የመፍትሄ ሐሳቦችን ያመላከቱበት መጽሐፍ ነው። ጸሐፊው በሁለተኛውና ሶስተኛ ዲግሪዎች ዝግጅቶቻቸው ወቅትና በጥናታዊ ጽሑፎቻቸውም የከተሞቹን የፖለቲካ የምጣኔ ሀብትና ማህበራዊ ነባራዊ ሁኔታዎችን ለአስሮቹ ዓመታት መከታተላቸውንና ማጥናታቸውን ገልጸዋል። ጸሐፊው ዶክተር ሚልኬ ሳሚ ደጋ የመጽሐፉን ይዘት እንዲህ ተንትነዋል።
ታዘሉ ጋቨርኒንግ ኮንቴክስት ሲቲስ ኢን ኢትዮጵያ governing contested cities in federations ብሎ የኢትዮጵያን ኮንቴክስት ወስዶ የሁለቱን ከተሞችን አዲስ አበባና ድሬዳዋን የሚዳስስ ነው። ኮንቴንቱ አብዛኛው እንደኛ የከተማ ፖለቲካን ይመለከታል። ሁለተኛ ግጭቶችን ይመለከታል። በተለይ በአዲስ አበባ ላይ ተከሰቱ የቆዩ ግጭቶች ነበሩ እስከ ማስተር ፕላኑ ድረስ ማለት ነው። ድሬዳዋ ላይ ይገባኛል ግጭቶች ነበሩ። በተለይ ከደርግ ውድቀት በኋላ በሽግግሩ ጊዜ ከኦሮሚያና ከሶማሌ ክልል የገባኛል ጥያቄና በግጭቶች እንዲሁም ጦርነት የሚመስሉን ተካሂዷል። ስለዚህ ሁለቱ ከተሞች ላይ ነበሩና ያልተፈቱ የግጭቶች ጉዳዮችን ያነሳል። ሶስተኛና ዋነኛው የመጽሐፉ አንኳር ነጥቦች የዳይቨርሲቲ ጉዳይ፣ በተለይ የቋንቋ፣ የባህል፣ የማንነት ልዩነቶች አሉ። ሁለቱም ከተሞች ውስጥ ብሔር ብሔረሰቦች እና ህዝቦች አሉ። እነኚህ ሁለቱ ከተሞች ላይ እንዴት ነው የተዳደሩ የቆዩበት መንገድ ምን ይመስላል የሚል ጥያቄዎችን ይዳስሳል።
ዶክተር ሚልኬሳ በመጽሐፋቸው ውስጥ ያሰፈሩት የሁለቱ ከተሞች አደረጃጀት በኢትዮጵያ ህገ መንግስት ስቃኝም ምን እንደመስል ያብራራሉ።
ፌደራላዊ ህገ መንግስት መሰረት የኢትዮጵያ ግዛት የሚባለው የዘጠኙ ክልሎች ግዛቶች ናቸው ይላል የኢትዮጵያ ህገ መንግስት አንቀጽ 2 ላይ። በዚህ መሰረት የኢትዮጵያ ግዛት ማለት የፌዴሬሽኖቹ አባላት ግዛት ነው ይላል። የፌዴሬሽኖቹ አባላት ደግሞ 9 የነበሩ አሁን ከሲዳማ ክልል ጋር 10 ናቸው። ከዚህ ከአስሩም ግዛቶች ውጪ ያሉ የኢትዮጵያ ግዛት የለም እንደ ሀገር። ስለዚህ አዲስ አበባ 83 ወዲህ ወደ ኦሮሚያ ስለሚሰፋ ኦሮሚያ ብዙ ነገር ስለሚታገኝ የአርሶ አደር ጉዳዮች ነበሩ። የኦሮሚያ ልዩ ጥቅም ከአዲስ አበባ ተብሎ አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ልዩ ጥቅም በአዲስ አበባ የሚል ድንጋጌ ተቀምጧል። እነኚህም ብለው በተለይ በማህበራዊ አገልግሎት ላይ የጋራ መስተዳደርን በተመለከተ ላይ ተፈጥሯዊ ሀብት አጠቃቀም ላይ እና ተያያዥ የሆኑ ጉዳዮች ላይ ኦሮሚያ ከአዲስ አበባ ልዩትን አለው የሚል መንግስታዊ የሆነ መርክ ተቀምጧል። በአንቀጹ ላይ ይህንን የሚደነግግ በፌዴራሉ መንግስት ህግ ይወጣል የሚል መጨረሻ ላይ የተቀመጠ ማሰሪያ ነበረው። ግን እስካሁን ምንም ህግ አልወጣም።
የድሬዳዋ ከተማ አስተዳደር በህገ መንግስቱ እውቅና የተነፈገ እንደሆነ ዶክተር ምልኬሳ ይናገራሉ።
አንደኛ ድሬዳዋ ህገ መንግስታዊ እውቅና የላትም። የኢትዮጵያ ግዛት የሚባለው የኢትዮጵያ ፌዴሬሽን አባላት ግዛቶች ናቸው ይላል ህገ መንግስቱ። ድሬዳዋ የትኛውም ክልል ውስጥ አይደለችም። ስለዚህ የድሬዳዋ መሬት የኢትዮጵያ ትሁን በህገ መንግስት አይታወቅም። ወይ ራሷን የቻለ በህገ መንግስት ላይ የተጠቀሰ ድሬዳዋ የሚባል አለ ብሎ አልተጠቀሰም። ከደርግ ቀጥሎ ጊዜው ነበር የመራው ድሬዳዋን። ከዛ የክልሎች ምርጫ ሰኔ ውስጥ ለማካሄድ ዝግጅቶች እንዳለቁ ግጭት ተፈጠረ። ድሬዳዋ በኦሮሚያ ክልል ውስጥ ሆና ምርጫ ማካሄድ አትችልም የሚል ክርክር ተነሳ። ግጭቶችም ነበሩ። ከዛ በኋላ ምርጫ እንዳታካሄድ ተደረገ። ከዛ ቀን ጀምረው የኦሮሚያና የሶማሌ ክልል የይገባኛል ጥያቄ ስለተነሳ ቀጥታ ፌዴራሉ መንግስት በራሱ ማስተዳደር መረጠ።
ለመሆኑ ለአመታት ለተከታተሏቸውና ላጠናዋቸው ችግሮች ዶክተር ምልኬሳ ሚደጋ መፍትሄ የሚሉት ምን ይሆን?
አሁን ኦሮሞ ለምሳሌ ባይተዋር መሆን የለበትም አዲስ አበባ ውስጥ። ወይ አዲስ አበባ ከተማ አስተዳደር ስራ ቋንቋ ሁለት ቋንቋ ቢሆን አማርኛና አፋን ኦሮሞ ቢሆን የበለጠ ህዝብን አንድ ያደርጋል እንጂ እንደው ኦሮሞ ብቻ ጠቀም የሚያደርግ አግላይ ነገር አይደለም። አሁን ያለው ነው አግላይ የሆነው። ለምን እኔ አማርኛ ካልቻልኩኝ አዲስ አበባ አልገባም ማለት ነው። ስራ መፈለግ አልችልም። ትምህርት ቤት አልገባም። ቋንቋ ቀላል አይደለም። የብዙ ነገር መሰረት ነው። በኃይልን የሚሸከም ነገር ነው። ስለዚህ ዋናው ግባት ነው ብዬ እኔ በበኩሌ የሚያስበው ብዙ ሀገሮችም የብዙ ከተሞች በተለይ ፌዴሬሽን ውስጥ ያሉ ከተሞች ፊናንስ አይቻለው። በተለይ አዲስ አበባን ባይሊንጓል ማድረግ ፍቱን መድኃኒቱ ነው ብዬ አስባለሁ።
በሌላ በኩል የአዲስ አበባና የድሬዳዋ ከተሞች አስተዳደሮችን ይዞታና ችግሮች በሚቃኘው የዶክተር ምልኬሳ መጽሐፍ ላይ ትችት የሚሰጡት የኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ የህዝብ ተወካዮች ምክር ቤት እጩ ተወዳዳሪ አቶ ዮሐንስ መኮንን አዲስ አበባ የከተማዋ ነዋሪዎች ናት፣ ነገር ግን በአጎራባች የሚገኙ አርሶ አደሮችን አቅፋ ባህልና ቋንቋውን ጠብቃ እንድታድግ የማድረግ እምነትና አቋም እንዳላቸው ለአሜሪካ ድምጽ ተናግረዋል።
አዲስ አበባ የት ነች ብትይ አዲስ አበባ ኢትዮጵያ ውስጥ ነች ባጭሩ፣ እንጂ አሁን ባለው አከላለል ከሆነ በኦሮሚያ መካከል ትገኛለች። እሱን ግን ህገ መንግስቱ ቢሆን የኦሮሚያ አካል ነች አይደለም የሚለው ህገ መንግስቱ በዛ ክልል ውስጥ ተከልላ ትገኛለች ማለት በዙሪያ የኦሮሚያ ክልል አለ። አዲስ አበባ ያዘጋጀችው የራሷ ቻርተር አለ። ቻርተሩን የሚለው በራሷ በምታቋቁም ምክር ቤት ትተዳደራለች ነው የሚለው። ስለዚህ የምትገኘው ኦሮሚያ ውስጥ ነው። አሁን ባለው አከላለል ጂኦግራፊ ከሆነ የምንገኘው ግን የኦሮሚያ ግዛት ነች ብለን አንቀበልም። አዲስ አበባ በዙሪያ ካሉ የኦሮሚያ ልዩ ከተሞች ወይ ደግሞ በዙሪያ ካሉ ገበሬዎች ጋር አብራ ማደግ እንዳለበት እናምናለን። እነኚህ በዙሪያ ያሉ ገበሬዎች ከዚህ በፊት እንደነበረው መሬታቸው በግድ ተነጥቀው ወይንም በማፈናቀል በእነሱ ኤክስፔንስ በእነሱ ዋጋ አዲስ አበባ ትልማ የሚል አቋም የለንም።
አዲስ አበባ መተዳደር ያለባት ራሷን ችላ ነው የሚሉት አቶ ዮሐንስ፣ ዶክተር ምልኬሳ በመጽሐፋቸው ውስጥ የጠቀሱትን አፋን ኦሮሞ የአዲስ አበባ ስራ ቋንቋ የማድረግ ሀሳብ እንደሚደግፉ ገልጿል።
ኛ የአዲስ አበባ ውስጥ አንድ ቋንቋ ተጨማሪ ወይንም የሀገሪቱ ተጨማሪ የስራ ቋንቋ ሆኖ ይመረጥ አንቃወም። እንደውም የምንደግፈው ሀሳብ ነው ማለት ነው።
ይህ በአዲስ አበባና በድሬዳዋ ከተሞች አስተዳደሮች ላይ አትኩሮ የተዘጋጀ መጽሐፍ ሰሞኑን በአዲስ አበባ ውስጥ ተመርቆ ለአንባቢያን ቀርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን እናመሰግናለን። አሁን አሜሪካና ህዝቧ። ዩናይትድ ስቴትስ ውስጥ በድህረ ኮቪድ-19 ወረርሽኝ የቤቶች ንግድ ገበያ እየደረ ነው። የቤት ዋጋ መጨመር ምክንያት የተለያዩ የዘርፉ አዋቂዎችና ባለሙያዎች አስተያየት የያዘ ዘገባ የአሜሪካ ድምፅ ዘጋቢ ሌሲያ ባክሌት ያጠናቅራለች። ቆንጅታዬ ለዛሬ አሜሪካና ህዝቧ ፕሮግራም አሰናድተዋለች።
የዩናይትድ ስቴትስ የቤት አጋዦችና አሻሻጮች ብሔራዊ ማህበር እንዳስታወቀው ከሆነ ባለፈው የአውሮፓውያን 2020 ዓመተ ምህረት የሚገዛ ቤት ፈላጊው ብዛት ከ2006 ዓመተ ምህረት ወዲህ ባልታየ መልኩ ጨምሯል። ዘርፉ አዋቆች እንደሚሉት ገበያው ለቀጣዮቹ 6 ወራትም እንዲሁ እንደደራ ነው የሚከርመው። አሊሲያ መክሪያና ባለቤታቸው ልጃቸው ሁለተኛ ደረጃ ትምህርቷን ስትጨርስ ቤታቸውን ሸጠው ከዋሽንግተን አካባቢ ወጣ ብለው ሊኖሩ እቅድ ይዘው ቆዩ። ታዲያ ባለፈው አመት ኮቪድ-19 ወረርሽኝ ገብቶ አገሩን ዝግትግት ሲያደርገው ትንሽ እንደከራረሙ በድንገት የሚፈልጉትን አይነት ቤት ማግኘታቸውን ይገልጻሉ።
This house had been on the market for a month or more when we found it and we really didn't have any competition.
ይህን ቤት እኛ ስናገኘው ገበያ ላይ ከወጣ አንድ ወር ያክል ቆይቶ ነበር። ስለዚህ እኛ እንግዛው ስንል ሌላ አንድም የዋጋ ተጫራች አላጋጠመንም። እንደሚመስለኝ በዚያ ወቅት ሰው ቤት ፍለጋ ላይ መሰማራቱን ፈርቶት ነበር።
አሊሺያ ማክሪያም የራሳቸውን ቤት አምና ሚያዚያ ወር ላይ ገበያ ላይ ሲያወጡት ገዢ እስከሚመጣ ወራት ሊወስድ እንደሚችል ነበር የተጠበቁት።
We accepted an offer on the house after it was on the market for like 3 days.
ቤቱን ገበያ ላይ ባወጣነው በ3 ቀኑ ገዢ መጣ። እኛ ከጠየቅነው በላይ ዋጋ ልስጥ አለ። ለማመን አልቻልንም። ለምን ቤቱን ለመሸጥ የምንችል አልመሰለንም ነበርአ? ለዚያ ነው ከጠየቅነው በላይ ዋጋ ስናገኝ የተገረምነው።
የቤት ንግድ ዘርፍ አዋቂዎች እነ አሊሺያ ቤታቸውን ሸጠው ሌላ ለመግዛት ከዚህ የተሻለ ጊዜ አያገኙም ነበር፣ ጥሩ ጊዜ መረጡ ይላሉ። ባለፈው አመት ሚያዚያ ወር ጀመረ የቤት ገበያው በጣም ተሟሙቋል። የብድር ወለድ መጠኑ እጅግ መቀነሱ አንዱ ምክንያት እንደሆነ የቤት አሻሻጮች ማህበር ይናገራል። ሎረንስ ዩን የማህበሩ ተጠሪ ናቸው። እንዲሲሉ ያስረዳሉ።
So they took the advantage of the low rates and home sales increased 20% above the pre-pandemic levels.
ሰው ከምን ጊዜውም ዝቅተኛ በሆነው የብድር ወለድ መጠን መጠቀም ይፈልጋል። እናም ከኮቪድ-19 በፊት ከነበረው የቤት ሽያጭ በ20% ያደገው በዚህም ምክንያት ነው።
በዩናይትድ ስቴትስ የህዝብ ቁጥር ቢሮ ሴንሰስ ቢሮ መሰረት አሜሪካ ውስጥ የሚበዛውን የህዝብ ቁጥር የሚይዙት ሚሊኒያልስ የሚሏቸው በ25 እና በ40 አመት እድሜ ክልል ውስጥ ያሉት ሲሆኑ ከጠቅላላው የህዝብ ብዛት 22% ገደማ ይይዛሉ ነው የሚባለው። አሁን ወቅትም እነዚህ ሚሊኒያሎች በንቃት ቤት ግዢው ላይ እየተሰማሩ እንደሆነ ይነገራል። አማንዳ ፔንድርተን ዚሎ የሚባለው የቤቶች ንግድ ኩባንያ ቃል አቀባይ ናቸው። እንዲህ ሲሉ ያስረዳሉ።
Millennials are the largest generational group in the country and they're aging into their home buying years. So they're hitting their mid-30s, they want to settle down, they want to buy a home.
እድሜያቸው በ25 እና በ40 አመት መሃል የሚሆኑት ሚሊኒያልስ የሚባሉት ትልቁን የህዝብ ቁጥር ይዛሉ። የራሳቸውን ቤት መግዛት የሚያስቡበት የእድሜ ክልል እየተጠጉ ናቸው። 30 አመታቸውን እያጋመሱ ያሉት ጎጆ መውጣት፣ የራሳቸው ቤት ባለቤት መሆን ይፈልጋሉ።
የሚገዛ ቤት ፈላጊው ቁጥር በፍጥነት በእጅጉ ያደገውም በዚያ ምክንያት ነው። ብዙ ሰው ከሚመለከታቸው የቤት ግዢና ሽያጭ ድረገጾች አንዱ የሆነው ዚሎ የድረገጹ ጉብኝት ቁጥር በ1.5 ቢሊዮን እንደጨመረ ይናገራል። ለዚያ ሁሉ ሰው በቂ ቤት ገበያ ላይ ደግሞ የለም። እንደገና የቤት አሻሻጭና አጋዦች ብሔራዊ ማህበሩ ተጠሪ ሎረንስ ዩን ያስረዳሉ።
In my estimation for the country as a whole, we are short by 6 million housing units.
በኔ ግምት በአገር አቀፍ ደረጃ ከመኖሪያ ቤት ፈላጊው ብዛት ጋር ሲነጻጸር የ6 ሚሊዮን ቤት እጥረት ያለ ይመስለኛል።
የመኖሪያ ቤት ግንባታ ኩባንያዎች ብሔራዊ ማህበሩም የቤት እጥረት መኖሩን ያምናል። ነገር ግን እነሱ የሚያስቀምጡት የቤት እጥረት አሃዝ ቀደም ያሉት የቤት ሽያጭ ባለሙያዎች ማህበሩ ከተጠቀሰው ቁጥር በ2/3 ያንሳል። ደግሞም ይላሉ ይሄ የቤት እጥረት ነገር ኮቪድ-19 አግልቶ አወጣው እንጂ ከበርካታ አመታት በፊት ጀምሮም የነበረ ነው። ዳኑስካ ናናያ ካራ የብሔራዊው የቤት ግንባታ ባለሙያ ድርጅቶች ማህበር ተጠሪ እንዲህ ሲሉ ያስረዳሉ።
The Great Recession was just absolutely devastating for the housing industry and many just left the labor force.
ግዙፉ የኢኮኖሚ ድቀት የመኖሪያ ቤት ኢንዱስትሪውን ክፉኛ መጥቷል። እናም ብዙዎች በቤት ግንባታ ስራ ላይ የነበሩ ሰራተኞች ያን የስራ ዘርፍ ጥለው ወጥተዋል። በዚህ ምክንያት እስካሁን የሰለጠነ ሰራተኛ ኃይል እጥረት ላይ ነን። በዚያ ላይ ደግሞ እንግዲህ ወጣቶቹ በግንባታ ሙያ የመሰማራት ፍላጎት የላቸውም።
የቤት ፈላጊው በዛትና ገበያ ላይ ያለው ቤት እጥረት ተደማምሮ የቤት ዋጋውን እንዳስወደደው የዚሎ ግሩፕ ኩባንያ ተጠሪዋ አማንዳ ፔንድልተን ያስረዳሉ።
Home values in the US have climbed 10% over the past year and homes are selling in a median of 14 days.
United States ውስጥ የቤት ዋጋ ባለፈው አመት ውስጥ በ10% ጨምሯል። አንድ ቤት ገበያ ላይ ሲወጣ በአማካዩ በሁለት ሳምንት ጊዜ ውስጥ ይሸጣል። ባለፈው አመት ከነበረው ሁኔታ ጋር ሲነጻጸር ያኔ ይሸጥ ከነበረበት በ20 ቀን ፈጥኖ ገዢ ያገኛል ማለት ነው።
ሆኖ የመኖሪያ ቤት ገበያው እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት እንደሆነው ሚንኮታኮትበት ጊዜ የመምጣት እድሉ እጅግ የመነመነ እንደሆነ ነው የዘርፉ አዋቂዎች የሚናገሩት። በዚህም አንዱ ምክንያት ይላሉ የቤት መግዣ ብድር ለማግኘት መሟላት ያለበት ጠበቅ ያለ በመምጣቱ ነው። ኤን ጆንሰን የቤቶች ጉዳይ ኢኮኖሚስት ናቸው። እንዲህ ሲሉ ያስረዳሉ።
Interest rates move up. You'll start to see prices flatten out. And interest rates should be moving up sometimes in the next 6 months to a year.
የወለድ መጠኑ ሲጨምር የቤት ዋጋው እየተረጋጋ መሄድ ይጀምራል። የወለድ መጠኑ ደግሞ በሚቀጥለው የስድስት ወር ወይም የአንድ አመት ጊዜ ውስጥ መጨመሩ አይቀርም።
የቤት ሽያጭ ባለሙያዎች ማህበሩም በቀጣዩ አመት የቤት ገበያው ይረጋጋል የታወቀ ነው፣ ነገር ግን ዋጋው ይቀንሳል ብለን አንገምትም ነው የሚለው።
አሁን ምርጫ ነክ ዝግጅት ይቀርባል። ከጥቂት ሳምንታት በኋላ በሚደረገው ሀገራዊ ምርጫ የሚሳተፉ የአካል ጉዳተኛ ኢትዮጵያውያን ጉዳይ እንዴት አድርገው እንደሚያስተናግዱት የሚመረምር ክርክር ከሰሞኑ ተደርጓል። ክርክሩን የመሩት በአካል ጉዳተኞች ላይ የህግ አማካሪ የሆኑት አቶ ዳኛቸው በጋለ ናቸው። ከአቶ ዳኛቸው ጋር ዘለግ ያለ ቆይታ ያደረገው ሀብታሙ ስዩም ሲሆን ክርክሩ እንዴት እንደተዘጋጀና ፋይዳው ምን እንደሆነ ጥያቄ አቀርቦላቸዋል። ተያያዥ ሐሳቦችም የተነሱበት ቃለ ምልልስ ይደመጣል።
እሺ፣ በጣም አመሰግናለሁ። እንግዲህ ካሁን በፊት በነበሩት 5 ምርጫዎች ላይ የአካል ጉዳተኞች ጉዳይ እንደ አንድ አንኳር ኢሹ ተነስቶ ክርክር ሲደረግበት አይታይም ነበር። አካል ጉዳት ከሁላችንም ጋር ያለ የትኛውም የፖለቲካ ፓርቲ አጀንዳ ሊሆን የሚገባው ነገር ግን የሚረሳ ጉዳይ ነው። አብሮን ያለ የምንረሳው ጉዳይ ነው እና በዚህኛው አመት ምርጫ ላይ ግን በተለያየ ዘርፍ ያለው የተለያየ ማህበረሰብን የሚወክሉ አካላት ከምርጫ ቦርድ ጋር በመተባበር የምርጫ ክርክር መድረክ ለማዘጋጀት ጥረት አድርጓል። ከነዚህ መካከለ አንዱ የኢትዮጵያ አካል ጉዳተኞችና ልማት ማዕከል ኢትዮጵያን ሴንተር ፎር ዲሳቢሊቲ ኤንድ ዲቨሎፕመንት ኢንስቲትዩት የሚባል አገር በቀል የሆነ ትልቅ ተቋም ነው። ያ ተቋም በምርጫ ቦርድ ከተመረጡት መካከል የምርጫ ክርክር እንዲያዘጋጁ የፖለቲካ ፓርቲዎች ክርክር እንዲያዘጋጁ ከተመረጡት መካከል አንዱ ነበር። ስለዚህ በዛ ድርጅት አማካኝነት የተዘጋጀ መድረክ ነው በዚህ ሳምንት ያደረግነው። ለተለያዩ ፓርቲዎች ግብዣ ቀርቧል። ከዛ ውስጥ ባላቸው የእጩ ብዛትና ውክልና ብዛት የተመረጡ 4 ፓርቲዎች እንዲሁም ሰዓቱም ውስን ሰዓት ስለሆነ ለክርክር የሚፈቀደው ጊዜ ውስን ሰዓት ስለሆነ ያንንም ባገናዘበ መንገድ 4 ፓርቲዎች ተጋብዘው ይህን ክርክር ለማድረግ ፈቃደኛ ሆነው ኢትዮጵያን አካል ጉዳተኛ ዜጎችን በፖሊሲዎቻቸውና በፕሮግራሞቻቸው ላይ በማኒፌስቶቻቸው ወይም ቃል ኪዳን ሰነዶቻቸው ውስጥ በምን መንገድ እንዳካተቱ የአካል ጉዳተኞችን ጉዳይ መጠየቅ አለባቸው በሚል ያዘጋጀነውን ጥያቄዎች ሊመልሱልን ተገኝተው ክርክሩን አካሂደናል። በስኬት አካሂደናል። የመጀመሪያው ነው አካል ጉዳተኞች ተኮር ሆኖ በዚህ ጉዳይ ላይ ሲዘጋጅ ይሄ ክርክር መድረክ የመጀመሪያው ነው። ከዚህ በፊት የመወያያ መድረኮች ተዘጋጅተዋል። ከዚህ ከዘንድሮ ምርጫም ጋር በተያያዘ መወያያ መድረኮች ላይ የአካል ጉዳተኞች ጉዳይ ተነስቷል። ነገር ግን በክርክር ደረጃ ሲዘጋጅ በዚህ ሳምንት ያደረግነው ፕሮግራም የመጀመሪያው ነበር። ስለዚህ አንድ ራሱን የቻለ አበይት ክንውን ነበር ማለት ይቻላል ለኛ ለአካል ጉዳተኞች። እኔም አካል ጉዳተኛ ነኝ በነገራችን ላይ፣ ቀደም ሳስተዋውቅ አልጠቀስኩም። የእንቅስቃሴ ውስንነት አለብኝ በፖሊዮ ምክንያት ስለዚህ በእኛ ጉዳይ ላይ ጊዜ አይነት ክርክር ሲደረግ ማይታችን የምርጫ ውጤት ምንም ይሁን ትልቅ አንኳር ነገር ነው አበይት ከነውን ነው ብለን ነው እናስበው ካላ ሚካኤሉ ምርጫዎች እንግዲህ በያካልደተንችን ጉዳይ ወደ ጎን ሊያደርጉት እንደማይችሉ ተስፋ እናደርጋለን ቢያንስ እንደ ቤንችማርክ የሚያገለግል ነገር ፈጽመናል ብለን ተስፋ እናደርጋለን አብታው
የክርክሩ መንፈስ ምን ይመስል ነበር በሚሊዮኖች ለሚቆጠሩ አካል ጉዳተኛ ኢትዮጵያን ምን አይነት የሚበጁ ሐሳቦች ተደመጡበት
አዎ የመጀመሪያው ነገር ቀደም እንዳልኩት መወያያ መሆኑ ነው የፖለቲካ ፓርቲዎች አንድ አጀንዳ መሆኑ የአካል ጉዳተኞች ጉዳይ በራሱ አንድ አቺቭመንት ነው ከዛ በተረፈ ግን ምን ተወያዩ የሚለው ደግሞ ትልቁ ጥያቄ ነው ከውይይት ባለፈ ምንድነው የተነሳው ሐሳብ የክርክር ነጥቦች ምን ይመስላሉ የሚለውን ነገር ማንሳቱም አግባብ ነው በዚህ ረገድ በተለየ አካል ጉዳተኞችን የፖለቲካዊ ውክልና በሚመለከት በጎረቤት ሀገሮቻችን እዚሁ በአቅራቢያችን ካሉ በነ ዩጋንዳ በነ ኬንያ በነ ሩዋንዳ በመሳሰሉት በፓርላማዎቻቸው ውስጥ አካል ጉዳተኞች ውክልና እንዲኖራቸው በህግ ያስቀምጧቸው ድንጋጌዎች አሉ። ህገ መንግስቶቻቸው ውስጥ ሳይቀሩ የአካል ጉዳተኞች ጉዳይ በግልጽ ተቀምጧልና ከዚህ አንፃር በኢትዮጵያ ውስንነት ይታያል። ተመራጭ ለምርጫ የሚወዳደሩ ፓርቲዎች ተመራጭ ሆነው ስልጣን ቢይዙ በዚህ ረገድ ሊያደርጉ የሚያስቡትን ነገር ጠይቀናቸዋል። አብዛኛው ሁሉም ፓርቲ ማለት ይቻላል እምነቱ አላቸው የአካል ጉዳተኞች ጉዳይ በፓርላማ ደረጃ ውክልና እንዲኖረው መደረግ አለበት በሚለው ላይ እምነቱ አላቸው እንግዲህ ተግባራዊነቱ ላይ ወደፊት የሚታይ ይሆናል ከዛ በተረፈ ደግሞ ህግጋትና ፖሊሲዎችን የሚመለከት ነው የተለያዩ ህጎች በርግጥ አሁንም በሀገራችን አሉ በቂ አይደሉም ነገር ግን ለምሳሌ በስራ ስምሪት ላይ የስራ ስምሪት አዋጅ 568 ምንለው አላ አካል ጉዳተኞች ላይ ብቻ አተኩሮ የወጣ አዋጅ ነው ህገ መንግስታችንም ላይ እንደ ሌሎቹ ሀገራት ቀደም እንደገለጽኩት በጉልህ ባይሆንም እንደ ኢኮኖሚያዊና ማህበራዊ መብቶች በሚለው ውስጥ አንቀጽ 41 ውስጥ ንዑስ አንቀጽ 5 ላይ የሀገሪቷ አቅም በፈቀደ መጠን አካል ጉዳተኞችን ለማካተት በፕሮግራማችን ውስጥ ለማካተት ለመድረስ አስፈላጊውን ድጋፍ ለማድረግ ጥረት ይደረጋል የሚል አለ በቂ አይደለም ይሄ እና በተለያዩ ህግጋቶች ላይ ተበታትነው የሚገኙ አካል ጉዳተኞችን የሚመለከቱ ድንጋጌዎች አሉ ነገር ግን አንድ ወጥ ህግ ቢኖር ኮምፕሪሄንሲቭ የሆነ ህግ ቢኖር ወይንም ዲሴቢሊቲ አክት እንለዋለንኛ እንደዛ አይነት ቢኖር አንደኛ ለትግበራም አመቺ ነው የተበታተኑትን ህጎች በአንድ ማዕቀፍ ውስጥ አምጥቶ ለማስተናገድ አመቺ ይሆናል ይሄንንም አንስተንላቸዋል ከዛ ጋር በተያያዘ በተለያየው በስልጣን ላይ ያለው ፓርቲ የዲሴቢሊቲ አክት የሚባለውን ህግ እየሰሩበት እንደሆነ ነግረውናል በተግባር እየሰሩበት እንደሆነና በቅርቡ እንደሚጸድቅ ነግረውናል ሌሎችን ፓርቲዎች ከዚህ አንፃር ሐሳቡ እንዳላቸው በማኒፌስቶአቸው ውስጥ በፕሮግራማቸው ውስጥ ካካተቷቸው ሐሳቦች አንዱ እንደሆነ ተናግረዋል ከዚያ በመቀጠል እንግዲህ ዋነኞቹ ጉዳዮች የትምህርት የጤና የተደራሽነት ብዙ አገልግሎቶቻችን ህንፃዎቻችን ለምሳሌ የግልም የመንግስትም አገልግሎት የሚሰጡ ህንፃዎቻችን ለአካል ጉዳተኞች ተደራሽ አይደሉም ሌላው ቢቀር አንኳር አንኳር ጉዳዮች በሚዘገቡባቸው ሚዲያዎቻችን ራሱ ለምሳሌ መስማት ለተሳናቸው ዜጎች የሳይን ላንጉጅ የምልክት ቋንቋ ትርጓሜ አይሰጥም በአብዛኛው አሁን አብዛኞቹ የምርጫ ክርክሮች ያለ ምልክት ቋንቋ አስተርጓሚ ነው የሚካሄዱት ይህ ማለት መስማት የተሳናቸው ወገኖች የመምረጥ መብት የላቸውም ማለት ነው ወይ የሚል ጥያቄ ያስነሳል ዲስኢንፍራንቻይዝ ያደርጋቸዋል ያላቸውን መብት የመምረጥና የመመረጥ መብት አንዱ ትልቁ የዜግነት መብት ነው ትልቁ የዜግነት መብት ነው ያንን የዜግነት መብታቸውን ይነፍጋቸዋል ምክንያቱም የትኛው ፓርቲ ምን አይነት ፕሮግራም እንዳለው እንዳያውቁ የምልክት ቋንቋ አስተርጓሚ እየተመደበ አይደለም በየክርክሩ ላይ አሁን ራሱ የሚገርም ነገር በዚህ በአሁን ባዘጋጀነው ክርክር ላይ በሚዲያ እንዲተላለፍ ያው ሁሉ ነገር ዝግጅት ተጠናቋል። ነገር ግን አንዱ ባስቸኳይ እንዳናስተላልፍ ጊዜ እየወሰደብን ያለው የሚያስተላልፈው የሚዲያ ተቋም የምልክት ቋንቋ አስተርጓሚ አዘጋጅቶ ስላልነበረ ያ ደግሞ የግድ ቢያንስ አካል ጉዳተኞችን በሚመለከተው የሚደረገው ክርክር ላይ እንኳን የግድ የምልክት ቋንቋ አስተርጓሚ መኖር አለበት የሚለውን እንደ ዋነኛ ቅድመ ሁኔታ ስላቀረብን አሁን ጊዜ ወስዷል ያንን እስኪያስተካክሉ ድረስ የእንትኑ ክርክሩ የሚተላለፍበት ጊዜ በተወሰነ ደረጃ ዘግይቶብናል እና በዚህ ደረጃ የተረሳ ነው የአካል ጉዳተኞች ጉዳይ። ማንም እንደ ባለመብት አያያቸውም አያየንም። ነገር ግን ሁሉም ሰው ደግሞ የትኛውም ሰው ከአካል ጉዳት ነፃ ነኝ ኢሚዩን ነኝ የሚል ማንም ሰባዊ ፍጡር ሊኖር አይችልም። ሁሉም ሰው ለአካል ጉዳት ተጋላጭ ነው። በዚህ መንገድ ማሰብ ይቻላል። ቢያንስ እድሜ ሲገፋ የተለያዩ ውስንነቶች መምጣታቸው አይቀርም፣ የተለያዩ አካል ጉዳቶች መምጣታቸው አይቀርም። ይህንን ነባራዊ ሁኔታ ከግንዛቤ አስገብቶ ለነሱ ብቻ ተብሎ ሳይሆን ለአካል ጉዳተኞች ለነሱ for the others በሚል ሳይሆን የሁላችንም ጉዳይ ነው ብሎ የማስተሳሰብ ነገር ላይ ከፍተኛ ክፍተት አለና ትምህርትን፣ ጤናን፣ ስራን በሚመለከት እና ተደራሽነትን በሚመለከት ያነሳናቸው ጥያቄዎች አሉ። አንዳንዶቹ ፓርቲዎች በበቂ ሁኔታ ለመመለስ የሞከሩ አሉ። ነገር ግን ተግባራዊነቱ ላይ በምን መንገድ ነው ተግባራዊ የምታደርጉት? የእናንተ አማራጭ ምኑ ላይ ነው ተብለው በሚጠየቁበት ጊዜ የሚያቀርቧቸው ምላሾች እንግዲህ ከቃላት ያለፉ አይመስሉም honestly ለመናገር። ምክንያቱም ኮንክሪት አድርጎ ይሄን እናደርጋለን ብቻ ሳይሆን የተለመደው የምርጫ ክሊሼ ያለ እንደሚታወቀው ይሄን እናደርጋለን ይሄን እንፈጽማለን ማለት በሚል ብቻ የእንትኖች ሊስት wish list ማስቀመጥ ሳይሆን ከዛ ባለፈ በዚህ መንገድ ነው ይሄንን ነገር ለማስፈጸም ምንሞክረው እስካሁን ያለው አካሄድ ያለው ክፍተት ይሄን ነው ይመስላል። ይሄን ክፍተት በዚህ መንገድ ለመሸፈን ጥረት እናደርጋለን የሚል ነገር እኔ ብዙ አልሰማሁም።
አድማጮች ይይታላ በጣም ቀጣይ ክፍል ነገ ምሽት ይቀርባል። ተከታተሉን። አቶ ዳኛቸውንና ሀብታሙን እናመሰግናለን። አሁን ወደ ኬንያ እናመራለን። በኬንያ መሃን የሆኑ ሴቶች በማህበረሰቡ ይገለላሉ። የ57 ዓመት ዕድሜ ኬንያዊቷ ጆይስ ካጎ ልጅ መውለድ ባለመቻሏ 3 ጊዜ ትዳሯ ፈርሷል። ይህም ኑሮን ለማሸነፍ በብቸኝነት እንድትታገል አስገድዷታል። የአሜሪካ ድምፅ ዘጋቢ ሩድ ኤልመንደር ፐን ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
ኬንያዊቷ ጆይስ ካጎ ለቤተሰቦቿ ምግብ እንደምታበስል ነው ምግብ የምታበስለው። ነገር ግን ምግቡ ለቤተሰቦቿ ሳይሆን በታይካ ኬንያ ለሚገኙም የተሐድሶ ማዕከል ነው። ጆይስ 3 ጊዜ ብታገባም ልጅ መውለድ ባለመቻሏ ግን ትዳሯ ሊፈርስ ችሏል። ከመጨረሻ ባሏ ጋር የነበራት ትዳር ባለቤቷ ጥቃት እያደረሰባት በፍቺ ተጠናቋል።
When he came beat me he tell me
ለአራት አመታት ያክል በትዳር ውስጥ ነበርኩ። ባለቤቴ መጠጣት ጀመረ። እቤት ሲመጣም ይመታኛል። እዚህ ምን ትሰሪያለሽ? ካንቺ የምትጠቀመው ምንም ነገር የለም ይለኛል።
እንዴትኛውም የዓለም ክፍል ልጅ ባለመውለድና መካን በመሆን የሚፈጠር የማህበረሰብ እፍረት በኬንያ በአብዛኛው የሚያተኩረው ወደ ሴቷ ነው። ነገር ግን በጥቅሉ ማለት አይደለም። ዶክተር ኬርኪ አማኖዋ የኬንያ የማህፀንና የጽንስ ማህበረሰብ አባል ናቸው።
አር sort of identified with the children that they have born. You are called mama so and so.
በማህበረሰባችን ውስጥ በአብዛኛው ወላጆች የሚጠሩት በወለዷቸው ልጆች ስም ነው። የእከሌ የእከሊት እናት ተብላ ነው የምትጠራው። ማማ ትባይና የእከሌ እናት ተብለሽ ትጠራያለሽ። ባባ ይባልና የእከሌና የእከሊት አባት። ባባ ማለት አባት ነው። ስለዚህ ልጅ ከሌለሽ ትገለያለሽ።
የኬንያ የጽንስና የማህፀን ማህበረሰብ ለእፍረቱ ምክንያት የሚሆነው በአብዛኛው ከ5 ሚሊዮን በላይ በሚሆኑ አዋቂዎች ላይ የሚፈጠረው መካንነት የሚከሰተው በግብረ ስጋ ግንኙነት በሚተላለፍ ምርቀዛ ወይም ኢንፌክሽን አማካኝነት መሆኑ ነው ይላል። ኬንያዊቷ ኤዲዝ ሃዳዛ እንደሷ ሁሉ ልጅ የሌላቸውን ኬንያውያን ሴቶችን ለማገዝ እንደ አውሮፓውያን አቆጣጠር በ2017 ዓ.ም Waiting Womb Trust የተሰኘ ተቋም መስርታ የኑሮ ክህሎትና ከሁኔታዎች ጋር ራስን የማላመድ ክህሎትን ታስተምራለች።
So the first thing we strive to do is to just
create a space where you are free to vent.
የመጀመሪያው የምናደርገው ነገር ስሜትሽን የምትተነፍሽበትና የምታወሪበት ቦታ መፍጠር ነው። ያለ ምንም ፍርድና ብየና እናዳምጥሻለን እንድታለቅሽም እንፈቅዳለን። ይህ ቦታ ነጻ የሆነ መታቀፍ ያለበት ነው እንላለን።
ይሄ ቡድን ታዲያ በአምስት አመት ጊዜ ውስጥ አባላቶቹን ከመቶ ወደ 10,000 ያሳድጓል። እንደ ጆይስ ላሉ ሴቶችም Waiting Womb Trust የተሰኘው ተቋም እስካሁን ድረስ ኖሯቸው የማያውቅ ቤተሰብ ማለት ነው።
ኤደን እናመሰግናለን። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት V24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። ፕሮግራሙን አስተባባሪ ንጉስ ታምሬ ነው። አባዬ ካሳ ደግሞ የዌብ እና የማህበራዊ ሚዲያ ፕሮዲውሰር ናት። አድማጮች ደህና እደሩ።